ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ታህሳስ 29 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እንኳን ለብርሃነ ልደቱ አደረሳችሁ። ገና ዛሬ ላሊበላ ላይ በድምቀት ተከብሯል። ፕሬዚደንት ሳህለወርቅ ዘውዴም እዚያው ነበሩ።
በኮቪድ ወረርሽኝ የተነሳ የቱሪስቶች አለመምጣት ያደረሰ ጉዳት አልበቃ ብሎ ለወራት ያሉ መሰረታዊ አገልግሎቶች ወዘተ መቋረጥ ብዙ ጉዳት እንዳደረሰ ይታወቃል። ዛሬ እኔ እዚህም የመጣሁት አይዟችሁ አብረነን ለማለት ነው። ላሊበላ የኢትዮጵያ ብቻ ሳትሆን የዓለም ቅርስ ነች።
በመጽሔት ዘገባ ይዘናል። ሰሞኑን የብዙ ሰው ከእስር መፈታትን የሚመለከትና የጠቅላይ ሚኒስትሩን የአስተዳደራቸው የፍትህ አያያዝ ግምገማ ያካተተ ዘገባም ይዘናል። ዝግጅቶቻችንን ዌብሳይታችን ላይ እና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰር አብርሃን ኃይሉ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ጽዮን ግርማ ናቸው። በቅድሚያ የዕለቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋና ሌሎች አመራሮች ዛሬ ማምሻውን መፈታታቸውን ፓርቲው አስታውቋል። የኦሮሞ ፌዴራሊስት ኮንግረስ አመራር አባል የሆኑት አቶ ጀዋር መሐመድና አቶ በቀለ ገርባ በተመሳሳይ እንደሚፈቱ የተለያዩ ምንጮች እየገለጹ ነው። ይህ ዘገባ እስከተጠናቀረበት ድረስ ከጠበቆቻቸው የተጨበጠ መረጃ አላገኘንም። እንዳገኘን ይዘን እንቀርባለን። በሌላ በኩል የባልደራስ የፓርቲ ቃል አቀባይ ዶክተር በቃሉ አጥናፉን ያነጋገረችው ፀሐይ ዳምጠው አጠር ያለ ዘገባ ታስደምጠናለች።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋና ሌሎች የፓርቲው አመራሮች ዛሬ ማምሻውን ከእስር ቤት መለቀቃቸውን ፓርቲያቸው አስታውቋል። አቶ በቃሉ አጥናፉ የፓርቲው የህዝብ ግንኙነት ኃላፊ ናቸው። እንግዲህ ማምሻውን አቶ እስክንድር ነጋ እንደተፈቱ እየተነገረ ነው እና ሌሎች የፓርቲው አመራሮች ተፈተዋል ወይስ አቶ እስክንድር ነጋ ብቻ ናቸው የተፈቱት?
ሁሉም ነው የወጡት። አስካለም ወጣለች፣ ቀለብም ታየውም ስጠቅም አራቱም ነው የወጡት።
አቶ እስክንድር ነጋ እና ሌሎች የፓርቲው አመራሮች ከ16 ወራት እስራት በኋላ ዛሬ የተፈቱ ሲሆን ሰኔ 22 2012 ዓ.ም የአርቲስት አጫሉ ሁንዴሳ ግድያን ተከትሎ ብሔርና ሃይማኖትን መሰረት ያደረገ የእርስ በርስ ግጭት በማነሳሳት ወንጀል ተጠርጥረው አቃቤ ክስ መስርቶባቸው በእስር ላይ ሆነው ጉዳያቸውን ሲከታተሉ እንደነበር ይታወሳል። በተመሳሳይ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የሆኑት አቶ ጀዋር መሐመድና አቶ በቀሌ ገርባ በተመሳሳይ ሁኔታ እንደሚፈቱ የተለያዩ ምንጮች እየገለጹ ይገኛሉ። ይህ ዘገባ እስከተዘጋጀበት ሰዓት ድረስ ግን ከጠበቆቻቸውም ሆነ ከሌሎች የሚመለከታቸው አካላት የተጨበጠ መረጃ አላገኘንም። እንዳገኘን ይዘን እንቀርባለን። የኢትዮጵያ መንግስት ከእስር እየተፈቱ ባሉት ሰዎች ጉዳይ ላይ መግለጫ እንደሚያወጣ ይጠበቃል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የኢትዮጵያ ገና በዓል በታሪካዊቷ ላሊበላ በርካታ ታዳሚያን በተገኙበት በሃይማኖታዊ ስነ ስርዓቶች ደምቆ ተከብሯል። በክብረ በዓሉ ላይ የተገኙት ፕሬዝደንት ሳህለወርቅ ዘውዴ ላሊበላን ወደ ቀድሞ የቱሪስት ማዕከልነቷ ለመመለስ ህብረተሰቡ የሚጠበቅበትን እንዲወጣ የጠየቁ ሲሆን አገራዊ መልእክትም አስተላልፈዋል። አድማጮች፣ ከተለያዩ ስፍራዎች የተገኙ ታዳሚዎችን አስተያየት ያካተተው ዘገባ በምሽቱ የዜና ትንታኔ ይቀርባል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ በትግራይ ውስጥ በማይ አይኒ ስደተኞች መጠለያ ካምፕ ላይ በተካሄደው የአየር ጥቃት 2 ህጻናትን ጨምሮ 3 የኤርትራ ስደተኞች መገደላቸውን መስማታቸው በጣም አሳዝኖኛል ሲሉ ተናገሩ። ከስፍራው በደረሰን መረጃ መሰረት ሌሎች 4 ስደተኞችም ቆስለዋል ሲሉ የተናገሩት ኮሚሽነሩ UNHCR የህክምና እርዳታ ያደረገላቸው መሆኑን ገልጸዋል። ስደተኞች ጨርሶ የጥቃት ኢላማ መደረግ የለባቸውም ያሉት ኮሚሽነር ግራንዲ UNHCR በቦታው የተፈጸመውን በዝርዝር ማጥናቱን እንደሚቀጥል አስታውቀዋል። ድርጅታቸው ሁሉም ወገኖች ስደተኞችን ጨምሮ የሰላማዊ ሰዎችን መብቶች እንዲያከብሩ ጠይቀዋል። በሌላም በኩል የህዋት አመራር አባል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ ድሮኖች በዶሮ ሐፋሽ አክሱም እንዳባጉናና ሽሬ ላይ ባደረሱት ጥቃት ብዙ ሰላማዊ ሰዎች ተገድለዋል ሲሉ ትናንት ባወጡት የትዊት መልእክት ገልጸዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ሆኖም የኢትዮጵያ መንግስት ከዚህ ቀደም የድሮን ጥቃት በተመለከተ በተሰጣቸው ምላሾች መንግስት በጦርነቱ ውስጥ ተሳትፎ የሌላቸውን ሰላማዊ ሰዎች ኢላማ እንደማያደርግ ማስተዋወቁ ይታወሳል። በሰሜን ኢትዮጵያ ያለው የሰብአዊ ሁኔታ አሁንም የማይታወቅና ተለዋዋጭ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪክ ትናንት በሰጡት መግለጫ አስታወቁ። ቃል አቀባዩ በመግለጫቸው በትግራይ ያለው ሰብአዊ ቀውስ አሁንም እንደተባባሰ መሆኑን ገልጸው በሰመራና አላባ በኩል ብቻ ወደ መቀሌ የሚደርሰው መንገድ በተፈጠረው ውጥረት ሳቢያ በመዘጋቱ የአቅርቦት ችግር መፈጠሩን ገልጸዋል። እንደ አውሮፓ አቆጣጠር ከታህሳስ 15 ጀምሮ የሰብአዊ እርዳታን የጫነ አንድም ተሽከርካሪ ወደ ትግራይ አለመድረሱን ተናግረዋል። እንደ አውሮፓ አቆጣጠር ከጁላይ 12 ጀምሮ ወደ ትግራይ የገቡ ሰብአዊ እርዳታን የጫኑ ተሽከርካሪዎች 1338 ብቻ መሆናቸውንም ቃል አቀባዩ ገልጸዋል። ይህ እንዲገባ ከሚፈለገው የጭነት ተሽከርካሪ መጠን ጋር ሲታይ 12 ከመቶ ብቻ መሆኑን አመልክተዋል። ቃል አቀባዩ የምግብ እርዳታዎችንም ለማጓጓዝ ወደ 60 ሺህ ሊትር ነዳጅ እንደሚያስፈልግም አስታውቀዋል። በትግራይ የነዳጅና ጥሬ ገንዘብ በአስቸኳይ የማይደርሳቸው ከሆነ የተባበሩት መንግስታትም ሆነ መንግስታዊ ያልሆኑ ድርጅቶች የእርዳታ አቅርቦት አገልግሎታቸውን እንደሚያቋርጡ ዱጃሪክ አሳስበዋል። ቃል አቀባዩ በአፋር፣ አማራና ትግራይ አሁንም የሚፈናቀሉ ሰዎች መኖራቸውን ገልጸው ሁሉም ወገኖች በሶስቱም ክልሎች ዘላቂ የእርዳታ ተደራሽነት እንዲኖር እንዲፈቅዱ ጥሪያቸውን እናስተላልፋለን ብለዋል። የሱዳን ጸጥታ ኃይሎች ትናንት ሐሙስ ቀጥሎ በተካሄደው ተቃውሞ 3 ሰላማዊ ሰዎችን መግደላቸውን የሱዳን ዶክተሮች ኮሚቴ አስታውቋል። ባለፈው ጥቅምት ወር በሱዳን ከተደረገው ወታደራዊ መፈንቅለ መንግስት ወዲህ ቢያንስ 60 ሰዎች መሞታቸው ተመልክቷል። ናይጄሪያ ውስጥ 2 ቻይናውያን በሚሰሩበት ቦታ ላይ በታጣቂዎች በተከፈተ ተኩስ 2 የአካባቢው ሰራተኞች መገደላቸውንና 3 ቻይናውያን ተጠልፈው መወሰዳቸውን የአገሪቱ ፖሊስ አስታወቀ። ቻይናውያኑ ናይጄሪያዊቱ ኒጀር ግዛት ውስጥ ባለ የሃይድሮ ኤሌክትሪክ ግድብ ፕሮጀክት ላይ እየሰሩ እንደነበር ፖሊስ አክሎ አመልክቷል። ቲሞቲ ኦቢየዙ ከአቡጃ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
በማዕከላዊቱ የናይጄሪያ ኒጀር ስቴት ውስጥ በምትገኘው ጉሳሴ ቀበሌ በከባድ የታጠቁ አጥቂዎች የሃይድሮ ኤሌክትሪክ ኃይል ማስተላለፊያ ፕሮጀክት ላይ እየሰሩ በነበሩ ቻይናውያንና ናይጄሪያውያን ላይ ተኩስ የከፈቱት ትላንት በጠራ ቀን እንደነበረ የሀገሪቱ ፖሊስ አስታውቋል። ስፍራው ላይ የደረሰው የፖሊስ ተወርዋሪ ኃይል ከአጥቂዎቹ ጋር የተኩስ ልውውጥ አድርጎ 4 ቻይናውያንንና 2 የሀገሬውን ሰዎች ማዳኑን የኒጀር ግዛት ፖሊስ ቃል አቀባይ ለአሜሪካ ድምጽ አስታውቀዋል። በተከፈተባቸው ተኩስ የቆሰሉ 2 ናይጄሪያውያን ወዲያውኑ ወደ ሆስፒታል ቢወሰዱም ህይወታቸውን ማትረፍ አለመቻሉንም ባለስልጣናቱ ተናግረዋል። በጥቃቱ ውስጥ ፕሮጀክቱ ላይ እየሰሩ የነበሩ 3 ቻይናውያን መጠለፋቸውንም የግዛቲቱ የፖሊስ ኮሚሽነር መንዴ ባላ ገልጸዋል።
ከዚያን ጊዜ አንስቶ መኮንኖቻችንን፣ ሰራተኞቻችንን እንዲሁም መረጃ ሰብሳቢ ቡድን አሰማርተናል። የተጠለፉትን ለማዳን ሁሉም እየሰሩ ነው። የሚመለከታቸውና የአካባቢው ማህበረሰቦች ያሉበት ቦታ ደርሰን ማውጣት የሚችሉንን ጠቃሚ መረጃዎች እንዲሰጡ በመተባበር እየተንቀሳቀስንን።
በናይጄሪያ የቻይና ኤምባሲ ተፈጠረ በተባለው ሁኔታ ላይ እስካሁን ያወጣው መልእክት የለም። ናይጄሪያ ውስጥ ግዙፍ መጠን ያለው የማስለቀቂያ ገንዘብ የሚጠይቁ የታጠቁ ቡድኖች ብዙ ጊዜ እንዲህ አይነት ጥቃቶችን በውጭ ዜጎች ላይ እንደሚያደርሱ ይነገራል። እየበረታ ከመጣው ግፊት በኋላ የወንብድናና የወንጀል ቡድኖችን ባለስልጣናቱ በሽብር ድርጅትነት ፈርጀዋቸዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰሞኑን ከኃላፊነት እየተነሱ በሚገኙት አምባሳደር ጄፍሪ ፌልትመን ምትክ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ሆነው የተሾሙት አምባሳደር ዴቪድ ስታተርፊልድ ጋር አብሬ ለመስራት የተጠባበቅኩ ነው ሲሉ አስታወቁ። ብሊንከን ባወጡት መግለጫ አምባሳደር ፌልትመን ባለፈው ዓመት መጀመሪያ ላይ ይህን ኃላፊነት እንዲወስዱ የጠየቅናቸው ዓመት ላልሞላ ጊዜ ነበረ ብለዋል። ይሁን እንጂ በአፍሪካ ቀንድ የቀጠለው አለመረጋጋትና እርስ በርሱ የተሳሰረው የፖለቲካ የደህንነትና ሰብአዊ ተግዳሮት ዩናይትድ ስቴትስ ቋሚ የሆነ ትኩረት እንድትሰጥ ጠይቀዋታል ብለዋል። ከአትላንቲክ ካውንስል የአፍሪካ ሴንተር ከፍተኛ ተመራማሪ የሆኑት ካሜሩን ሃድሰን ዩናይትድ ስቴትስ በኢትዮጵያና በሱዳን ያሉ ቀውሶች ተሳታፊ በሆኑ ወገኖች ላይ ጫና ለመፍጠርና በቀጠናው ሰላም ለማስፈን ቋሚ ልዑካንን መመደብ የሚገባት መሆኑን ይገልጻሉ። ከአሜሪካ ድምፁ ዘጋቢ ሙቬንጋኔ ጋር ባደረጉት ቃለ መጠይቅ እንዲህ ብለዋል።
Well, I think it is a good suggestion that they take it seriously.
ለዚህ ነገር ትኩረት መስጠታቸው ትክክለኛ ነገር ይመስለኛል፣ ምክንያቱም ያልተጠናቀቁ ብዙ ስራዎች አሉ። እናም ደግሞ ተስፋ አድርጋለሁ በቀጠናው በአግባቡ የተወከሉ ዲፕሎማቶች የሌሉን መሆኑን የተገነዘብን ይመስለኛል። ዛሬ በሶማሊያ አምባሳደር የለንም፣ በሱዳን አምባሳደር የለንም። ስለዚህ በአምባሳደር ደረጃ የተወከለ ሰው እዚህ ሀገር ውስጥ ከሌለህ፣ በተለይ በአፍሪካ ቀንድ አሁን ያሉት አይነት ቀውሶች ባሉበት ሁኔታ ያለምንም ጥርጥር አንድ የሆነ ልዑክ የሚያስፈልግህ ይመስለኛል። ስለዚህ በዚህ ወሳኝ ወቅት የዲፕሎማቲክ ክፍተት መፍጠር የሚያዋጣ ለመሆኑን መገንዘባችን ጥሩ ነገር ይመስለኛል።
የውጭ ጉዳይ ሚኒስትሩ አምባሳደሩ ኃላፊነቱን ለመረከብ ያሳዩትን ፈቃደኝነት አድንቀው 9 ወራት ያገለገሉት አምባሳደር ፌልትመን በአማካሪ ደረጃ ሚኒስቴሩንና እሳቸውን በማማከር እንደሚቀጥሉ ገልጸዋል። ብሊንከን በቀጠናው ከገጠሙን ፈተናዎችና ካገኘናቸው እድሎች አንጻር እንደዚህ አይነት ከፍተኛ ባለሙያዎች ያሉን በመሆናችን እድለኞች ነን ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ለሳምንታት በዘለቀው የተቃውሞ አመጽ ውስጥ የምትገኘው ካዛኪስታን ፕሬዝደንት ዛሬ ለህዝባቸው ባደረጉት የቴሌቪዥን ንግግር የጸጥታ ኃይሎች ጸረ መንግስት ተቃዋሚዎችን ያለምንም ማስጠንቀቂያ ተኩሰው እንዲገድሉ የሚያስችል ስልጣን ለጸጥታ ኃይሎች መስጠታቸውን አስታወቁ። ፕሬዝደንቱ ካሲም ጆማርት ቶካየቭ ወንጀለኞችና ነፍሰ ገዳዮች ናቸው ካሏቸው ተቃዋሚዎች ጋር መደራደር ደደብነት ነው ብለዋል። ራሳቸው የፖሊስነትን ስልጣን ተቀብለው መረከባቸው የተነገረው ፕሬዝደንቱ በስም ለይተው ባልጠቀሷቸው የውጭ ኃይሎች ይደገፋሉ ያሏቸው ተቃዋሚዎችን በሽብርተኝነት በመክሰስ ብርቱ እርምጃ እንደሚወስዱ በመዛት እንዲህ ብለዋል።
በእርግጥ እነዚህ አሸባሪ ቡድኖች ዓለም አቀፋዊ መሆናቸውን ማጤን አለብን። በከፍተኛ ደረጃ ስልጠናዎችን ወስደዋል። ካዛኪስታን ላይ ያደረሷቸው ጥቃቶች እንደ ጠባጫሪነት ድርጊት ሊወሰዱ ወይንም መወሰድ ይገባቸዋል።
ፕሬዚደንቱ የሩሲያ ሰላም አስከባሪ ኃይሎች የአገሪቱን ሰላም ለማስጠበቅ እሳቸው ባቀረቡላቸው ጥያቄ መሰረት ወደ አገር ውስጥ መግባታቸውን ገልጸዋል። የካዛክ የአገር ውስጥ ጉዳይ ሚኒስትር ዛሬ በሰጡት መግለጫ 26 የታጠቁ ወንጀለኞች የተደመሰሱ ሲሆን ከ3000 በላይ የሚሆኑት ደግሞ መታሰራቸውን ገልጸዋል። ተቃውሞ ከተጀመረ በኋላ እስካሁን 18 ፖሊሶችና የብሔራዊ ዘብ አባላት መገደላቸው ተመልክቷል። ባለፈው ሳምንት የተቀሰቀሰው ተቃውሞ የተነሳው በአገሪቱ ምዕራባዊ ክፍል በእጥፍ የጨመረውን የነዳጅ ዋጋ በመቃወም መሆኑም ተመልክቷል። የሩሲያ ወታደሮች ትናንት ወደ ካዛክስታን የገቡ መሆናቸው ሲገለጽ ዩናይትድ ስቴትስ ሩሲያውያኑ የአገሪቱን ተቋማት እንዳይቆጣጠሩ አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከካዛክስታን የውጭ ጉዳይ ሚኒስትር ጋር ትናንት በስልክ ተገናኝተው መነጋገራቸው ተዘግበዋል። ዩናይትድ ስቴትስ በካዛክስታን ሕገ መንግስቱና የሚዲያ ነጻነት እንዲከበር አሳስባለች። በሲኒማ ጥበብ የኦስካር ሽልማት አሸናፊ የሆነው እውቁ ተዋናይ ሲድኒ ፖይቴ በ94 ዓመቱ ከዚህ ዓለም መለየቱን ፎክስ ቴሌቪዥን ዛሬ አርብ ባወጣው ዘገባ አመልክቷል። ሲድኒ እንደ አውሮፓ አቆጣጠር በ1963 አሪዞና ውስጥ ሊሊስ ኦፍ ዘ ፊልድ በሚለው ፊልም ትወናው ታዋቂነትን ማትረፍ ከጀመረበት ጊዜ አንስቶ በርካታ ፊልሞች ላይ የተጫወተ መሆኑ ተነግሯል። በሆሊውድ የፊልም ታዋቂ የሆነው ሲድኒ በመሪ ተዋናይነት የመጀመሪያው የኦስካር አሸናፊ ሲሆን የመጀመሪያው ጥቁር እንደነበር በዘገባው ተመልክቷል። በዚህ ወር መጀመሪያ የአሪዞና ዩኒቨርሲቲ በስሙ አዲስ ፊልም መሰየሙ ተዘግቧል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ታህሳስ 29 2014 ዓ.ም ምሽት ፕሮግራም ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም፣ ዩቲዩብ፣ ትዊተር ላይም አለን። የገናን በዓል አዲስ አበባ ውስጥ እያከበሩ ያሉ ኢትዮጵያውያንና ሰሞኑን የተመለሱ ትውልደ ኢትዮጵያ አነጋግረናል።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ። ከኒውዮርክ ከተለያየ ስቴት የመጡ ሰዎችንና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበውና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል።
በሳቅታ ነው እንደዚህ የምንወጣው። በጣም እናመሰግናለን ለዶክተር አብይና ለከንቲባዋም ለሀገራችን ሁሉ ለመሪያችን በጣም እናመሰግናለን።
ጥሪውማ ልንቀበለው ይገባል የግድ። ለምን ሀገራችን ጉሮ መግቢያችንን ሰፖርት ማድረግ ስላለብን በደስታ ተቀብለን ወጥተናል።
ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት ከሽብር ቡድኖች ጋር ግንኙነት አላቸው ተብለው የተጠረጠሩና ታስረው የነበሩ ሰዎችን በይቅርታ እየለቀቀ መሆኑን አስታውቋል። አዲስ አበባ ውስጥ ታስረው የነበሩ በርካታ ሲል የገለጻቸው ሰዎች መፈታታቸው አበረታች እርምጃ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ወድሷል። ዮናታን ዘብዴዎስ ተጨማሪ አለው።
ከአስቸኳይ ጊዜ አዋጅ ጋር ተያይዞ በሽብር ወንጀል ተጠርጥረው የታሰሩ ግለሰቦች የተፈቱበትን አግባብ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ አብራርቷል።
ከተለያዩ የሽብር ቡድኖች ጋር ግንኙነት አላቸው ተብሎ በርካታ የተጠረጠሩ ግለሰቦች የጸጥታ አካላት ቁጥጥር ስር መዋላቸው የሚታወስ ነው። በጸጥታ አካላት ተጠርጥሮ ከታሰሩ ግለሰቦች ውስጥ ከተለያዩ የሽብር ቡድኖች ጋር አብሮ መስራታቸው አገርን ለመካድ የሚቆጠር መሆኑን አምነውና በድርጊታቸው ተጸጽቶ ይቅርታ የጠየቁ የጥፋት ደረጃቸው ዝቅተኛ የሆነና መንግስት ከጥፋታቸው ተገቢውን ትምህርት ወስዷል ብሎ ጉዳዩን በሆደ ሰፊነት አይቶ የለያቸው በርካታ ሰዎች በይቅርታ እንዲለቀቁ ተደርጓል። ሰሞኑን ከትላንትም ጀምሮ የቀሩትም እንደ ሁኔታው እና የጥፋት ደረጃቸው እየታየ ቀጣይ የሚለቀቁ ይሆናሉ። ቁልፍ የችግሩ ተዋናይ የሆኑት ደግሞ ጉዳያቸው ተጣርቶ ለፍርድ ቤት የሚቀርብ ይሆናል። ለዚህም የህብረተሰቡ ትብብር እና ድጋፉን እንደ ወትሮ ሁሉ አጠናክሮ መቀጠል ይኖርበታል።
የመንግስት ዓላማ አስተማማኝ ዘላቂ ሰላም ማስፈንና የህግ የበላይነት እንዲረጋገጥ ማስቻል ነው ያሉት ዶክተር ለገሴም ይህንን የሚገዳደር ማናቸውም እንቅስቃሴ ከህግ ተጠያቂነት አያመልጥም ብሏል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ እርምጃውን እንደሚያበረታታ በጽሁፍ ባወጣው መግለጫ አስታውቋል። ተመሳሳይ እርምጃዎች በአዲስ አበባ ከተማና በሌሎች የአገሪቱ ክልሎችም እንዲቀጥሉ ጥሪ አቅርቧል። ከእስር ከተለቀቁት መካከል ሴቶች፣ አረጋውያን፣ የጤና እክል ያለባቸውና ሌሎች ጉዳያቸው ተጣርቶ በቀላል ዋስትና የተለቀቁ ሰዎች ይገኙበታልም ተብሏል። በተጨማሪም የአስቸኳይ ጊዜ ሁኔታ በሰብአዊ መብቶች ላይ የሚፈጥረው ተጽዕኖ ከግምት ውስጥ በማስገባት በአስቸኳይ ጊዜ አዋጁ በተደነገገው መሰረት በአገር አቀፍ ደረጃ ያለው አስፈላጊነቱና የተፈጻሚነቱ ሁኔታ አካባቢያዊ ስፋት የተገመገመ ተገቢው ማሻሻያ እንዲደረግ አሳስቧል። ኮሚሽኑ ጋዜጠኞችን ጨምሮ በእስር ላይ ያሉ ሰዎች የተያዙበት ጉዳይ የማጣራት ሂደቱ የተፋጠነ እንዲሆን፣ የአያያዝ ሁኔታ እንዲሻሻል፣ የታሰሩበት ስፍራ ለቤተሰቦቻቸው ያልተገለጠላቸው ሰዎች እንዲገለጥ ያሳሰበው መግለጫው በአጠቃላይ የአስቸኳይ ጊዜ አዋጁ የሰብአዊ መብቶችን ባከበረ መልኩ እንዲተገበር አጥብቆ አሳስቧል። ይህ በእንዲህ እንዳለ የሚኒስትሮችን የመቶ ቀናትን የስራ አፈጻጸም በቤንሻንጉል ጉሙዝ ክልል ጉባኤ የገመገሙት የአገሪቱ ጠቅላይ ሚኒስትር አብይ አህመድ የፍትህ አሰጣጥን በተመለከተ ምልከታቸውን ሲናገሩ ብዙ ሰዎች ያለ አግባብ እንደሚታሰሩ ገልጧል።
ፍትህ ባለፈው እንዳነሳሁት ፍትህም ርትዕም ፍትህ ብቻ መፈረድ ብቻ ሳይሰሩ ነገር ርትዕን የሚያረጋግጥ መሆኑን በደንብ ማየት ያስፈልጋል። አሁንም የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። አንድ ዳኛ በደም የሚያስብ ከሆነ፣ አንድ ዳኛ በውቅያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው። የእነንትናን ኬዝ እንትና ያዘው፣ የእነንትናን ኬዝ እንትና ያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም። ይሄ ነገር በፍርድ ቤት፣ በአቃቢ ህግ፣ በፖሊስ፣ በምናምን ሰፊ ስራ ይፈልጋል። ገና ነው። እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራቸው ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70-75 ዓመት ሱካር ፕሬዠር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም፣ ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይህ አይጠቅም ለኛ። እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ እያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሽየስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅመንም። አይጠቅምም። ይሄ ይህንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህግ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው ወይ ብር ይቀበላል ወይ ደም ያታለዋል ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋባ አይደለም። እሱን ሲሪየስሊ ብናይና ብንሰራ ጥሩ ይመስለኛል። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም፣ ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ፣ አቃቢ ህግ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም። እነዚህ ጉዳዮች ሲሪየስሊ ቢሰሩበት ጥሩ ነው። አሁን ደረቅ ወንጀል ይስፋፋል። እንደዚህ አይነት አጋጣሚዎች ለወንጀል በጣም በርከፋች ናቸው። ዘረፋ፣ ሰው መድፈር፣ በጣም ብዙ ጋጠወጥ ነገሮች ይበዛሉ። እነዚህን ነገሮች ቅድም የምለው ስርዓት ኮንሽስሊ ፍትህን ለማምጣት ካልሄደ በስተቀረ ምን ያደርጋል? ህዳሴ ቢሰራ ባይሰራ ሰው በየቦታው የሚገደል ከሆነ ዋጋ የለውም። ህዳሴ ቢሰራው ለሰው ነው። ፍትህ ካልተረጋገጠ ምን እኮ አይጠቅምም። አስፋልት ብንሰራ ባንሰራ እሱን ቀጥታ ከእናንተ ጋር ብቻ የሚያያዝ አይደለም። ስርነቀል የሆነ ለውጥ የሚያስፈልግበት ኤሪያ ነው።
የእስረኞችን አያያዝ በተመለከተ ግን ጥሩ ለውጥ መኖሩን ተናግሯል።
እስረኛ አያያዝን በሚመለከት ኦፍኮርስ ከለውጥ በፊት የነበረውን እስረኛ አያያዝ ችግር አሁን ልናወራ አንችልም። በእርግጠኝነት ሰው አንገርፍም። በእርግጠኝነት እንደባለፈው ጨለማ ቤት ምናምን አንልም። ይሄ ጥሩ ፕሮግረስ ነው፣ ግን በቂ አይደለም። እኛ ከሰዎቹ ጋር የግል ጉዳይ የለብን። ህግ ተጣሶ የምናስገባቸው እንጂ እንዳያነቡ፣ እንዳይጽፉ፣ እንዳይነጋገሩ፣ እንዳይጠየቁ አይነት ይሄ የሰፈር ቂመኝነት አቲቲዩድ ከፍትህ ስርዓት ጋር አይሄድ። እኔ ወንጀል ካለኝ በህግ እጠየቃለሁ። የሚገቡኝን መብቶች ግን በአንዳንድ ሀገራት ፕራይቬት እስር ቤቶች የመንግስት እውቅና ያላቸው ፕሪዝን ሴንተርስ ብዙ ሰው ገብቶ ተምሮ ዲግሪ ይዞ የሚወጣበት እርሻ የሚያቅበት ሰልፍ አዌርነሱ የሚያድግበት ፊዚካል ፊትነሱ የሚቀየርበት ነው። የእኛስ ሌላ መሸፈቻ አውድ ነው። ለምንድን ነው በደርግ ጊዜ ሰዎች መይሶን፣ ኢህአፓ ምናምኖች ገብተው ከእስር ሲወጡ ሌላ ተዋጊ የሆኑት? እዛ እስር ቤት በነበረን አያያዝ ችግር ነው። እስረኞች ከወጡ በኋላ መልካም ዜጋ ነው እየሆኑ ያሉት ወይስ ለሌላ መፈንቅለ መንግስት ለሌላ ትግል ትግል ሬብልስ ለመሆኑ የተዘጋጁ ያሉት ሽፍታንም የሆኑት? እሱ መለካት አለበት። አስሮ መፍታት ብቻ ሳይሆን ገብቶ የወጣው ሰውዬ መልካም ዜጋ ከሆነ ስራ ይሰራል ነው ማለት ነው። ባልገረፈ ጨለማ ቤት ባላስገባ ብቻ መሆን የለበትም። መልካም ዜጋ እየተፈጠረ መሆኑን ማረጋገጥ ይፈልጋል። ህግ የሚያከብር ዜጋ ህግ የሚናቅበት አገር እኮ ነው። ሰው ተነስቶ እንደፈለገ የፈለገውን ሰድቦ መጠየቅ የሌለበት አድርጎ የሚያስብበት አገር እንደዛ አለ። ህግ በጣም መከበር አለበት። እያንዳንዱ የምናደርገው ነገር የህግ ከለላ እንዳለው ማረጋገጥ አለብን። አለበለዚያ ዋስትና ይኖረን ህግ የሚያከብር በታክስም ይሁን በንግድም ይሁን በብድርም የሚሆን ህግ የሚያከብር ዜጋ አድርጎ አዌርነስ መፍጠር ያስፈልጋል። የህግ ክፍተቶች በጣም አሉ። ኮንስቲቱሽን ላይ ጥያቄ አለ። ምንም ሳይታለም የተፈታ ጉዳይ ነው። ኮንስቲቱሽን ላይ በጣም ብዙ ጥያቄዎች አሉ። አዋጆች፣ ደንቦች ላይ ህጎች አሉ። በጣም ብዙ ሪፎርሞች አድርገናል። ዋና ዋና ህጎች ላይ አሁንም ሰፋፊ ስራ ስላለ እነሱን ብናይ ጥሩ ነው። ሌብነትና አድሎ ልክ ቅድም እንዳነሳው በከፍተኛ ደረጃ የሚታይበት ሴክተር ስለሆነ ቢታይ ጥሩ ነው። ከሌብነት ጋር የሚያያዘው ጉዳይ ነው። ወደ ፍትህ ብንሄድ ያስፈልጋል።
ታስሮ ነበሩ የተባሉ ሰዎች ከታህሳስ 28 2014 ዓመተ ምህረት ጀምሮ ባለፉት ጥቂት ቀናት ውስጥ መለቀቃቸውን የገለጠው የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ ቁጥራቸውን የሚያሳይ መረጃ ግን አላካተተም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ተከታዩ ዘገባ ወደ ላሊበላ ይወስደናል። ገና ዛሬ ላሊበላ ላይ ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት ተከብሯል። ቁጥሩ የበዛ ምዕመን ከሀገር ውስጥና ከውጭም በተገኘበት ሥነ ሥርዓት ላይ ፕሬዚደንቷ ባሰሙት ንግግር ኢትዮጵያውያን ካለፈው አንድ ዓመት ትምህርት እንዲቀስሙና ወደፊትም ግጭቶችን ለማስወገድ እንዲተጉ ጥሪ አሰምተዋል። የዘንድሮን ገና አከባበር ለመከታተል ላሊበላ የሚገኘው ሪፖርተራችን ኬኔዲ አባተ ዝርዝሩን ይዟል።
ታሪካዊቷ የላሊበላ ከተማ በዛሬው ዕለት በገና በዓል ስነ ስርዓት ደምቃ ውላለች። በዓሉ እንደ ወትሮው ሁሉ ከተማዋ በታሪካዊነቷ በምትታወቅባቸው 11 ውቅር አብያተ ክርስቲያናት በሚገኙበት ቅዱስ ላሊበላ ደብር ነው በተለያዩ ሃይማኖታዊ ዝግጅቶች የተከበረው። ስፍራው በዓሉን ለማክበር ከላሊበላ ከተማና አካባቢዋ እንዲሁም ከሌሎች የኢትዮጵያ ክፍሎችና ከተለያዩ የውጭ ሀገራት በመጡ ታዳሚያን ተጨናንቆ ተስተውሏል። ከዩናይትድ ስቴትስ ካሊፎርኒያ የመጣው አንግሶም ተስፋ ማርያም ከበዓሉ ታዳሚያን አንዱ ሲሆን ወደ ኢትዮጵያ ከመምጣቱ በፊት ስለ አገሪቱ የሚሰማው ከመጣ በኋላ ከተመለከተው የተለየ መሆኑን ለአሜሪካ ድምጽ በሰጠው አስተያየት ተናግሯል።
ውቅር ቤተክርስቲያኖች እንዴት ሆኑ ብዬ መጥቼ በዛ ደግሞ ልደቱን በዓል ለማክበር ላሊበላ ውስጥ እገኛለሁ ማለት ነው። ስንነሳ ከባድ ነበረ። እንደዚህ ቆየኛም ብዬ አላሰብኩኝ። በጣም ግን የመጣው ብዬ ነው የመጣሁት። ስመጣ ግን የእውነት የላሊበላ ሕዝብ በጣም አመስገን እፈልጋለሁ። እንግዳ ተቀባይ ነው። በጣም ደግሞ ድባቡም ይሆን ልይት ባለ ሁኔታ የእውነት እየተከበረ ይገኛል ማለት ነው በአሁን ሰዓት። ሚዲያው የሚያወራውና መተደም ስታየው በጣም ለሰማይና እንደምግድር የተራራቀ ነገር ነው ለኔ ማለት ነው ያየሁት ሚዲያ ላይ በጣም ዩቲዩብ ለምናያቸው ነገሮች አዲስ አበባ እንደሆነት እንደዚህ ሆነ ምናምን የሚባል ድረስ ደርሶ ነበር አሜሪካንስ ግን አዲስ አበባ ከተማ በተለይ ሰላም ከአዲስ አበባ ደግሞ እኔ በተለይ እኔ ላለው የኡነት ከአዲስ አበባ ላሊበላ ድረስ ከመድረስ ሰላም
ላሊበላ ከተማና አካባቢው ከግጭት ቀጠናነት የተላቀቀው በቅርቡ እንደመሆኑ ከዚህ ቀደም በክብረ በዓሉ ላይ በብዛት የሚታዩ የውጭ ዜጎች በዘንድሮ በዓል አልፎ አልፎ ካልሆነ አይታዩም። ይሁን እንጂ በዝግጅቱ ላይ ጥቂት የውጭ ዜጎች የተገኙ ሲሆን ከነዚህ መካከል በሀገሯ ጋና የኢትዮጵያን ታሪክና ባህል በማስተዋወቅ የምትታወቀው ዶክተር አሴቶ አባኖ ቤት ይገኛለች።
The celebration has been wonderful. I like the whole religious activity going on.
ክብረ በዓሉ በጣም ጥሩ ነው። ከናወነ ያለውን ሁሉንም ሃይማኖታዊ ስነ ስርዓት ወድጃለሁ። የባህልና የሃይማኖት ልዩነቶች ሰዎችን የሚያለያዩ ሳይሆን የሚያቀራርቡ መሆን እንዳለባቸው አምናለሁ። ወደ ኢትዮጵያ ለመምጣት የወሰንኩበት አንዱ ምክንያትም ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ ነው። የአፍሪካ ህብረት ደግሞ ስሙ እንደሚያመለክተው ለህብረትና ለአንድነት የቆመ ነው። ይህም በወቅቱ የጋና መሪ ዶክተር ኳሜ ንክሩማና በኢትዮጵያው መሪ ንጉስ ኃይለ ሥላሴ መሪነት የተመሰረተ ነው። ይህንንም በአንድ አፍሪካ ዝግጅት ላይ ኢትዮጵያን በመወከል ባቀረብኩት ትዕይንት አካትቻለሁ። እነዚህ ሀገራት ለአፍሪካ አንድነት ፈርቀዳጅ ናቸው። እናም አሁን በኢትዮጵያ ሰላምን ለማስፈን መላው አፍሪካ ድጋፍ ሊያደርግ ይገባል። በዚህ ወቅት ስለ ኢትዮጵያ የሚወራው ከባድ ቢሆንም አፍሪካዊ በመሆኔ መምጣት አለብኝ ብዬ ነው የመጣሁት። ኢትዮጵያ የምትወደድ ሀገር ናት። እስካሁን ያየሁት የሚያስደንቅ ነው ብላለች።
So far what I've seen amazing. Welcome Ghana.
ከኢትዮጵያ የተለያዩ አካባቢዎች ለበዓሉ የመጡት አዳሚያንና ላሊበላ ከተማ ነዋሪዎችም ከበዓሉ ጋር በተያያዘ አስተያየታቸውን ሰጥተውናል።
መላኩ እንዲባላለው ከጎንደር ነው የመጣሁት። የመጣው ለመጀመሪያ ጊዜ ነው። ስመጣ ማለት ቦታው ተጎሳቁል ይሆናል፣ ቤተ እምነቱ ይሄ ቅርሱ ላይ ጉዳት ይኖራል ምናምን የሚል ነገር ነበረኝ እንጂ ስጋት ይኖራል ስጋት ይፈጠራል ብዬ አላሰብኩም። እንደማይኖርም እርግጠኛ ነኝ። ከዚህ በኋላም ስጋቶቹ ተመልሰው ይመጣሉ ብዬ አላስብም። ከዚህ በኋላ ይሄ አንድነታችን አይሸረሸርም፣ አንድ ሆነናል።
ስሜን ጎንደር ደባርቅ ነው የመጣሁት። ህይወት እባላለሁ። ከዚህ በፊት 7 አመት በመጥቻለሁ። ተደጋጋሚ በየአመቱ ላይ ይመጣለሁ። የዘንድሮ ደግሞ ሰው ትንሽ ለቀነሰ በግጭት ምክንያት ትንሽ ቀንሶ ያው ደስ ይላል። በዓሉ ድቀቱን በጣም ደስ ይላል እና ከምን በላይ ደስ ብሎኛል። የማላዮቹ ነገሮች በዘንድሮ አመት ብዙ ነገር አይቻለሁ። ስለዘመርኩበት ለሳቦረው ምክንያት ነው ወድሚት እንደዚህ ሆኖ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እያልኩ መልእክቴን አስተላልፋለሁ።
ዋኘው ፍቃድ ያው ስንመጣ ለምንድን ነው የምትሄዱት እየተባለ ነበር። ቀኛ ላሊበላ መጎብኘት አለብን። ሁለተኛ መንግስታችን ጥሪ አድርጓል። አሁን ወደድንም ጠላንም ያለውን መንግስታችን ነው መደገፍ ያለብን። በግዝ ተመርጦ ተቀመጠ ድረስ እና እሱን አመነን መጣን። ይኸው እያያችሁት ነው፣ ሁሉም እያየው ነው። ምንም የቀረ ነገር የለም። የዞርነ ለልት ሁላ ስናጎበኘን ያደር ነው። ሰላም ናት ሀገራችን።
ዲያቆን መጋቤ ሳህሉ እባላለሁ። በቅዱስ ላሊበላ ቤተክርስቲያን ነው የማገለግለው። ይህን በዓል ዘንድሮ እንደዚህ እናከብራለን ብለን አላሰብንም። ምክንያቱም ከዛሬ 2 ሳምንት በፊት ጦርነት ነበር እዚህ ላይ እዚህ ከተማ ላይ ማለት ነው እና አሁን ግን ያ ሁሉ ነገር ያጨለማ ተገፎ እግዚአብሔር ቸር ስለሆነ ግን እንደዚህ አክብረነዋል።
የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በዝግጅቱ ላይ ተገኝተው ባደረጉት ንግግር ይህን ብለዋል።
እንኳን ለ2014 ዓመተ ምህረት የገና በዓል በደና አደረሳችሁ ለማለት ወዳለሁ። ዛሬ ሁላችንም እዚህ ላሊበላ ተገኝተን በዓሉን እንድናከብር መተኪያ የሌላት ህይወታቸውን ሰውተው ገብረው አጥንታቸውን ከስክሰው ደማቸውን አፍስሰው ለዚህ ክብር ላበቁን የመከላከያ ሰራዊት፣ የክልል የጸጥታ ኃይሎች፣ ለክልሉ ህዝብና በአጠቃላይ ለኢትዮጵያውያን በሀገር ውስጥም በውጭም ላሉ ሁሉ ከፍ ያለ ምስጋናን ለማቅረብ ወዳለሁ። በኮቪድ ወረርሽኝ የተነሳ የቱሪስቶች አለመምጣት ያደረሰ ጉዳት አልበቃ ብሎ ለወራት ያሉ መሰረታዊ አገልግሎቶች ወዘተ መቋረጥ ብዙ ጉዳት እንዳደረሰ ይታወቃል። ዛሬ እኔ እዚህም የመጣሁት አይዟችሁ አብረንን ለማለት ነው። ላሊበላ የኢትዮጵያ ብቻ ሳትሆን የዓለም ቅርስ ነች። የዓለም ቱሪስቶች እንዲመጡ ነው የምንፈልገው። ይህንን በብዛት ልንሰራበት ይገባል። እንደምታውቁት ይህንን ድንቅ ቦታ ከፈረንሳይ መንግስት በተገኘ እርዳታ እድሳት ይደረግለታል። የበለጠ ቱሪስት የበለጠ ጎብኚ እንደሚስብም ጥርጥር የለኝም። መንግስት ያንን ሁኔታ በቅርብ እየተከታተለው ነው።
የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ደግሞ በዓሉ በድምቀት መከበሩ በጦርነቱ የተጎዳውን የአካባቢውን ማህበረሰብ ስነ ልቦና እንደሚጠግን በመግለጽ ተከታዩን መልእክት ማስተላልፈዋል።
ይህን በዓል ስናከብር ሀብት ንብረታቸው ለወደመባቸው እና ለተጎዱ ወገኖቻችን የተወሰነውን ሀብት ድጋፍ በማድረግ የወደመ ሀብታቸውን ለመተካት መልሶ ማቋቋምና ግንባታ ፕሮግራም አስተዋጽኦ ማድረግ የሚያስፈልግ መሆኑን በዚያው አጋጣሚ ጥሪዬን አስተላልፋለሁ።
የገና በዓል ከዋዜማው ቀናት ጀምሮ በላሊበላ ከተማ እስከ ዛሬ ምሽት በተለያዩ ዝግጅቶች በሰላም ተከብሮ አልፏል። ለአሜሪካ ድምፅ ኬኔዲ አባተ ላሊበላ።
በርካታ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያ ወደ አገር መመለሳቸው ለዘንድሮው የገና በዓል የተለየ ድምቀት እንደሰጠው ሐሳቦቻቸውን ከአሜሪካ ድምፅ ጋር ያካፈሉ አስተያየት ሰጪዎች ተናግረዋል። በብዙ ቁጥር ወደ አገር መግባታቸውን ኢትዮጵያን በተመለከተ እየተሰራጨ ያለውን የተዛባ መረጃ ማጋለጥ የቻልንበትና ያሸነፍንበት ነው ያሉም አሉ። እስክንድር ፍሬው ነው ያነጋገራቸው፣ ተከታዩን ዘግቧል።
ከወትሮ በተለየ የውስጥና የውጭን ያሰባሰበችው አዲስ አበባ በገና ሰሞን ይበልጥ ተነቃክታለች። በበዓሉ ድባብ ደምቃለች። መንገዶቿ በእንቅስቃሴ ተሞልተዋል። ፓርኮቿ በጎብኚዎች ደምቀዋል። ለአንድ ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ድባብ ውስጥ ከስጋቱ ደመና በኋላ የተሻለ ተስፋ እያየን ነው ይላሉ ያነጋገርኳቸው አስተያየት ሰጪዎች። አገሪቱ የገጠማት ፈተና ዜጎችን ይበልጥ ማቀራረቡን ምንም ነው የሚያምኑት። ከቤተሰቦቻቸው ጋር ሆነው በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ያገኘኋቸውና ከአውስትራሊያ የመጡት አለምሸት ተስፋዬ ይህንን ሀሳብ ካንጸባረቁት አንዱ ናቸው።
ህዝቦችን አንድነት ታያለህ፣ ህዝብን የሚያነሳሱ አንድ የሚያደርጉ ነገሮች ታያለህ እና በተለይ ደግሞ እዚህ ዛሬ ስመጣ ያየሁት ነገር አንደኛ ሀሳቡን አፍላቂው፣ ሁለተኛ ደግሞ ሀሳቡን ሰብስቦ ተግባራዊ ያደረጉትን ሰዎች ሳላደንቅ ባልፍ በጣም ልፉግ ያሰኘኛል እና ሪሊ ሙያተኞቹን ሀሳቡን ያፈለቁትን ሰዎች ሁላ ላመሰግን ወዳለሁ። መንግስት ህዝብ እዚህ ገንዘቡን እንዲያፈስ ምናምን ሊል ይችላል። እኔ ግን በዛ መልክ አላየው። የኢትዮጵያን አንድነት ማጎልበት እና ኢትዮጵያኖች ክፉ ነገር ሲመጣ አንድ እንደሚሆኑ የሚያሳይ እና እንዳውም ለሌላው ለምዕራቡ ዓለም ኢትዮጵያኖች በቀላሉ የማይበረገጉ መሆናቸውን የሚያሳይ ትልቅ እንትን ነው። ስለዚህ ከገንዘብ አኳያ ማየት የለብንም። ይሄ ኢትዮጵያ በአሸናፊነት መውጣቷን የሚያሳይ ነው እያምናለሁ።
የዘንድሮው በዓል የቅርብ የሩቁ በዛ ባለ ቁጥር የተገናኘበት ቤተሰብ የተሰባሰበበት መሆኑን የሚያነጋገርኳቸው ዜጎች አስረድተዋል። ለዚህ ምክንያቱ ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንና ትውልደ ኢትዮጵያውያን የበዓሉን ሰሞን አስታከው ወደ አገራቸው እንዲመለሱ ያቀረቡት ጥሪ ነው። ከኖርዝ ካሮላይና የመጣችው ብርቱካን አዳሙ እንደምትለውም በውጭ የሚኖሩ ኢትዮጵያውያን ከወትሮ በተለየ ቁጥር ወደ አገር ቤት መመለሳቸው የበዓሉን ድባብ የተለየ አድርጎታል።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ። ከኒውዮርክ ከተለያየ ስቴት የመጡ ሰዎችን እና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበው እና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል። አይ ሆፕ ብዙ ሰዎች እንጆይ እያደረጉ እንደሆነ እና ድባቡ የበዓልም ድባብ አለው። የደስታ ብዙ ሰዎች ደስተኞች ሆኖ ነው ያየሁት እና ከስድስት ዓመት በኋላ ነው የመጣሁት። አሁን ላይ በጣም ብዙ ዲያስፖራ አለ። በምትሄድበት ስፍራ ሁሉ ብዙ ከውጭ የመጡ ዜጎችን እያስተዋልኩኝ ነበር እና አሁን ላይ ፕሪማች በጣም ብዙ ሰው ነው ያለው። ብዙ ሰው አስተውያለሁ። አሁን በጣም ያምራል ይሄ ቦታ። በተለይ በጣም እኔ ኢምፕረስድ አድርጎኛል። በጣም የምንሄድባቸው ቦታዎች ሁሉ በጣም ጥንቅቅ ተደርጎ የተሰራ እንደሆነ ያስታውቃል። ካልቸራችንን፣ ባህላችንን፣ እኛ ኢትዮጵያዊነታችንን ሁሉ የሚገልጽ ነው። ሁሉ ነገር የማየው ነገር ሁሉ ኢቨን እኔ በፊት የማላቃቸውን ነገሮች ሁሉ እዚህ መጥቼ አይቻለሁ እና በጣም የሚያስደንቅ በጣም የሚደንቅ ነው። እዚህ ያለው ነገር ሁሉ በጣም ይደንቃል።
ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥሪ ዜጎች ወደ ሀገራቸው እንዲመለከቱ አድርጓል ይላሉ ከዳላስ የመጡት ሀና ተሾመ በበኩላቸው።
ይህ ነው ሌላ ሀገር እንሄዳለን፣ ሌላ ሀገር ቬኬሽን እናሳልፋለን፣ ገንዘባችንን፣ ጊዜያችንን፣ ልጆቻችንን ሌላ ቦታ እንወስዳለን። ግን አገርህ መተክ ገንዘቡንም ትምህርቱንም ሁሉም ነገር ስታሳይ ደስ ይላል። ስለዚህ ጥሪ መጥራቱ በጣም ጥሩ ነገር ነው። አቤ መታችሁ መርዳትም አለብን ለቬኬሽን ሁሉ። ብዙ ጊዜ አይ ቲንክ ሰው መጥቶ ቬኬሽን ምንም አድርገው ይሄዳል። ግን መተክ እዚህ ለመርዳት ራሱ አይ ቲንክ ዋናው እሱ ነው። ደግሞ አሁን መተን መርዳት አይ ቲንክ ትልቅ ነገር ነው፣ ዋና ነገር ነው። አይ ቲንክ የአቢ እንትን እሱ ይመስለኛል፣ መተን ለመርዳት ሀገራችንን።
ሉሊ ጸጋይ ይባላለሁ። ከአሜሪካ ሀገር ኮሎምበስ ኦሃዮ ከዛ ነው የመጣነው።
ፕራይም ሚኒስትሩ 1 ሚሊዮን ዳያስፖራ በተሳሳ 29 ወደ ሀገር ቤት ሚል ጥሪን ያቀረቡትና ለምን ጥሪው መቀበል ፈልጋችሁ?
እንዴ ጥሪውማ ልንቀበለው ይገባል የግድ። ለምን ሀገራችን ጎሮ መግቢያችንን ሰፖርት ማድረግ ስላለብን በደስታ ተቀብለን መጥተናል። በሚገርም ሁኔታ በጣም ብዙ ነው እና ደስ ይላል በጣም ያለው ሁኔታው አቀባበላቸው ሁሉ ነገር በጣም ደስ የሚል ነው። በጣም ወደነዋል። ያው ኢንጆይ ያደረግን
ኢትዮጵያውያን በዚህ ቁጥር ወደ ሀገራቸው መመለሳቸው የጠቅላይ ሚኒስትሩን ጥሪ ተቀብለው ምን መልእክት ነው የሚያስተላልፈው? ምንድነው ጠቀሜታው?
ሀገራችን ሰላም ሆኗ እንደገና ደግሞ ውጪ ያለ ነው ሁልጊዜ የምንናፍቃት ሀገራችንን በዚህ ሁኔታ ተሰብስበን ያለ እረፍት ሁሉ ሰው ተሰብስቦ መምጣቱ ራሱ ምልህ ለወዳጅም ለጠላትም በጣም ደስ በሚል ሁኔታ መልእክት ነው። ይሄ ትልቅ ሜሴጅ ነው።
ኢያሱ አብርሃምና ጓደኞቹ ደግሞ የሁለተኛ ደረጃ ትምህርታቸውን አጠናቀው ለከፍተኛ ትምህርት ወደ ውጭ ለመሄድ በዝግጅት ላይ ናቸው። ከውጭ ከመጡት ጓደኞቻቸው ጋር ሆነው በጠቅላይ ሚኒስትሩ የተሰራውንና በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ነው ያነጋገርኳቸው።
መሪያችንን የሰራውን ለማየት እና የመጨረሻ ዓመታችን ስለሆነ ያው ሀገራችንን አይተን ለመሄድ ስለፈለግን ነው እና ያው የመሪያችንን ስራ ለማየት በጣም ጓጉተን ነበር የመጣ ነው። ሁላችንም እዚሁ ተደስተናል። ከመሄዳችን በፊት ሀገራችንን የምንወደውን ሀገር ለምን አናየም ብለን ተሰብስበን የመጣ ነው እና በጣም በደስታ ነው በሳቅታ ነው እንደዚህ የምንወጣው። በጣም እናመሰግናለን ለዶክተር አብይ እና ለከንቲባዋም ለሀገራችን ሁሉ ለመሪያችን በጣም እናመሰግናለን።
የጠቅላይ ሚኒስትሩን ጥሪ በመቀበል በርካታ በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን እየመጡ ነው። እንዴት አየው አንተ ቁጥራቸውን? አንተም የምታውቃቸው ሰዎች መጥተዋል እና ከቁጥር አንጻር ካለፉት ዓመታት አንጻር እንዴት ነው የምታነጻጽር? አሁን ያለው ምላሽ እንዴት አየው?
በጣም በጣም አስገራሚ ምላሽ። በሀገራችንም እንደዚህ አእምሮ ህዝባችን ተመልሶ በማየታችን በጣም ደስተኛ ነን። እዚሁ ብቻ መቼስ ከተማ ውስጥም ብቻም ሳይሆን እዚሁ አንድነት ፓርክ ውስጥ ራሱ ብዙ ዳያስፖራ አግኝተን ስልክ ተደዋውለን ተቀያይረን በማየታችን ራሱ በጣም ለዚህ ስላበቃን በጣም እናመሰግናለን። እናም ያው አገራቸው ነው እነዚህ እንደዚህ ሲመለሱ በጣም ደስተኛም ነን እኛም። እናም ወንድምና እህቶቻችን ሲመለሱ በጣም ማየት በጣም ትልቅ ጸጋ ነው እና ለሱም በጣም እናመሰግናለን መሪያችን።
እዚህ በዋና ከተማዋ የሚሆነው የሚንጸባረቀው ስሜት ትርጉሙ የሰፋ እንድምታው የተለየ መሆኑን ያነጋገርኳቸው ሰዎች አምናሉ። የዚህ ምክንያቱ ደግሞ ግልጽ ነው ባይ ናቸው። የገጠር የከተማው ሙቀት መለኪያ እዚህ ነው። የአገሪቱ የልብ ትርታ የዜጎቿ ስሜት ማዳመጫ ማዕከልም ናት አዲስ አበባ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ያስተላለፉት መልእክትም ለብሩህ ጊዜ ተስፋቸውን የገለጹበት ነው። የኢትዮጵያ ቀን ሊነጋ ጽልመቱን ሰንጥቆ ጉዞ ጀምሯል። ጀንበሯ ደምቃ ልትወጣ ከጨለማው ጋር ትግል ላይ ናት ብለዋል ጠቅላይ ሚኒስትሩ። በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደውን መስራት ከቻልን ያለ ጥርጥር የኢትዮጵያ ነገ ብሩህ ይሆናል፣ የመከራ ዘመኗ እስከ ወዲያኛው ይሸኛል በማለትም አክለዋል። ኢትዮጵያ የማትደፈር የማትታፈር ሀገር ሆና በአለት ላይ ትቆማለች ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቻይና በቅርቡ ለምስራቅ አፍሪካ ልዩ ልዑክ እንደምትሰይም የውጭ ጉዳይ ሚኒስትሯ ዋንጊ አስታውቀዋል። በአፍሪካ ሀገሮች የአዲስ ዓመት የዲፕሎማሲ ጉብኝት እያደረጉ ያሉት ሚስተር ይ ኬንያ ውስጥ የሰጡት ይህ መግለጫ የተሰማው የዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ትናንት አዲስ አበባ ሲገቡ ነበር። የአፍሪካ ቀንድ ቀጣና ኢትዮጵያ ውስጥ ካለው ጦርነት በተጨማሪ በተስተጓጎለው የሶማሊያ ምርጫና በሱዳን የፖለቲካ አለመረጋጋት እየተናጠ መሆኑ ይታያል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
በኬንያ በጉብኝት ላይ የሚገኙት የቻይናው የውጭ ጉዳይ ሚኒስትር ሀገራቸው በአፍሪካ ቀንድ ሰላምን ለማምጣት ልዩ ልዑክ እንደምትሾም አስታውቋል። ሚኒስትር ዋንግዩ በኬንያ የጠረፍ ከተማ በሆነችው ሞምባሳ ባደረጉት ንግግር ሀገራቸው በአፍሪካ ቀንድ የሚኖሩ ሰዎች ሰላማቸውን እንዲያገኙ ታግዛለች ብለዋል።
የቀጠናው ድል በበርቱ በህዝቦች እጅ እንዲሆን ተመጣጣኝ የሆነ የማማከር እንቅስቃሴ ልናደርግ ያሻል። በዚህ ቀጠና የሚኖሩ ሰዎች በአፍሪካ ቀንድ የጸጥታ ጉዳይ ላይ ስብሰባ ሊያዘጋጁ ይገባል። ፖለቲካዊ ስምምነት ላይ ለመድረስ ድርጊቶችን ለማስተባበር ቻይና በውጭ ጉዳይ መስሪያ ቤቷ አማካኝነት ይህን ሁኔታ የሚያግዝና አስፈላጊውን ድጋፍ የሚያደርግ የአፍሪካ ቀንድ ልዩ ልዑክ ትሾማለች።
በጦርነት በተጎዳው የአፍሪካ ቀንድ ይሄ የቻይና ልዩ ልዑክ የመሾም እቅድ ቻይና በቀጠናው ፖለቲካዊና የጸጥታ ጉዳይ ላይ የራሷን ሚና የመጫወት ቁርጠኛ የሆነ እቅድ እንዳላት አመላካች ነው። ይሄ እቅድ ይፋ የተደረገውም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን በሀገሪቱ ያለውን ግጭት ለማስቆም ጥረታቸውን ለማደስ ኢትዮጵያ እንደሚገቡ እየተጠበቁ ባሉበት ሰዓት ነው። ቻይና ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን ለኢትዮጵያ መንግስት ያቀርባሉ ተብለው ከሚወነጀሉ ሀገራት መካከል አንዷ ናት። ናሳንጎ ሙሊሮ በኬንያ ቴክኒካል ዩኒቨርሲቲ ውስጥ የዓለም አቀፍ ጉዳዮች መምህር ናቸው። ቻይና የምጣኔ ሀብት ጉዳዮቿን በወታደራዊ እየተካች ነው ይላሉ።
And the special representative is purely not for trade. They do a lot of security, peace and security matters.
የልዩ ልዑኩ ተወካዮች በቀጥታ አላማቸው ለንግድ ብቻ አይደለም፣ የጸጥታና የሰላም ጉዳዮችን በተመለከተ ይንቀሳቀሳሉ። አሁን ደግሞ ወደ ጦር መሳሪያም እያደሉ ነው። አንዴ ከተሾሙ በኋላ እነሱም ተመሳሳይ የሆነ መመሪያ ይኖራቸዋል። ይሄ ከጥሩ ፍቃድ የመጣ ቢሆን ያሰቡትን ለማሳካት የተባበሩት መንግስታት ልዩ ተወካዮችን ይጠቅሙ ነበረ። ይሄ ቀላል የመጣኔ ሀብት ጫና ሲሆን ቀዝቃዛው ጦርነቱ ነው ይቀጥላል። ነገር ግን አንዴ ቻይና ወታደራዊ ኃይሏን ካስገባች የውክልናው ጦርነት ይቀጥላል ማለት ነው።
የዩናይትድ ስቴትስ መከላከያ ሚኒስቴር በቻይና ወታደራዊ እንቅስቃሴ ላይ ለኮንግረስ ባቀረበው አመታዊ ሪፖርት ጂንግ በኬንያና ታንዛኒያ ወታደራዊ የጦር ሰፈሮችን የማበጀት እቅድ አላት ያለ ሲሆን ይህን ጉዳይ ቻይና አጣጥለዋለች። ኢትዮጵያም እንደ አውሮፓውያን አቆጣጠር በህዳር 2020 የትግራይ አማጽያን ኃይሎች ያደረሱትን ጥቃት ተከትሎ በገባችበት ጦርነት ምክንያት የፖለቲካ አለመረጋጋት ውስጥ ትገኛለች። ይሄ ግጭት ታዲያ በሚሊዮኖች የሚቆጠሩ ሰዎችን ሲያፈናቅል በሺዎች የሚቆጠሩ ደግሞ ህይወታቸውን እንዲያጡ አድርጓል። የኬንያ የውጭ ጉዳይ ሚኒስትር ሬቸሌ ኦማሞ እሳቸውና የኬንያ ባለስልጣናት ቻይናው አቻቸው ዋንግ ዩ ጋር ለሁለት ቀናት በነበራቸው ቆይታ በንግድ ጉዳዮች ላይ መወያየታቸውን አስታውቀዋል።
ከኬንያ ወደ ቻይና የውጭ ንግድን በተፋጠነ መንገድ ለማስኬድ የስራ አስፈጻሚ ቡድን መስርተን በታሪፍና ከታሪፍ ነጻ እንዴት መስራት እንደምንችል ከተመለከትን በኋላ የመግባቢያ ሰነድ ፈርመናል። ከኬንያ አቮካዶና የባህር ውስጥ ምርቶችን ወደ ቻይና ለመላክ ሁለት ፕሮቶኮሎችን አጠናቀን የጋራ አንድ ስምምነት ለማሳለጥ ፊርማችንን አኑረናል።
የቻይና ተወካዮች ለመገንባት 400 ሚሊዮን ዶላር የፈጀውን በሞምባሳ የሚገኘውን ኢኪፕቭ የዘይት ጣቢያን ጎብኝተዋል። ኬንያ ካለባት ዓለም አቀፍ ብድር ውስጥ 67 በመቶ የሚሆነው ከቻይና የተወሰደ ነው። ብዙ ኬንያውያን ሀገራቸው ብሩን ለቻይና መክፈል ካልቻለች የሞምባሳን ወደብ እንዳያሳጣት ያሰጋቸዋል።
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ክቡራትና ክቡራን አድማጮች ዝግጅቶቻችንን የምትከታተሉት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ነው። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ አት ቪኦኤ አማሪክ ላይ አለን። የፕሮግራም ማስታወሻ አለን።
የአሜሪካ ድምፅ ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ጀምሮ ትኩስ ዓለም አቀፍ ዘገባዎችን፣ ጥልቅ ትንታኔዎችን እንዲሁም ሚዛናዊ መረጃዎችን ያደርሳችኋል። በቅዳሜና እሁድ ስርጭቶቻችን ለጥያቄው መልስና የራዲዮ መጽሔትን ጨምሮ የየዕለቱ አበይት ጉዳዮች ይሰማሉ። የቅዳሜና እሁድ ምሽት ቀጠሯችሁን ከእኛ ጋር አድርጉ። የአሜሪካ ድምፅ ቪኦኤ
በድጋሚ እንኳን አደረሳችሁ። ክቡራትና ክቡራን ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው። የምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ሐሳቦቻችሁን አካፍሉን። በስልክ ቁጥራችን 2022059942 የውስጥ መስመር 14 ላይ አለን። በተቀረጸው መመሪያ መሰረት አስተያየቶቻችሁን አኖሩልን። የነጻ ጥሪ መስመር ነው። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን ወደ ተከታዩ ክፍለ ጊዜ እንሸጋገር። ተከታዩ ዘገባ ወደ መቀሌ ይወስደናል። እጅግ የተቸገሩ ነፍሰ ጥሮችና ሕፃናትን ለመርዳት እየተደረገ ባለ ጥረት ውስጥ እየተሳተፈ መሆኑን የመቀሌ የሆቴልና መኝታ ቤቶች ማህበር ገልጿል። አንድ የኮሚቴውን አመራር አባል ዓለም ፍሳህ አነጋግሮ ተከታዩን ዘግቧል።
የመቀሌ የሆቴልና መኝታ ቤት ባለንብረቶች ማህበር ክብደታቸው ከመደበኛው የሕፃናት ክብደት በታች መሆኑን በሕክምና ለተረጋገጠላቸው ሕፃናት እገዛ ማድረጋቸው የኮሚቴው አባል አቶ ይማኔ ገብረ ሊባኖስ ገለጡ። አቶ ይማኔ ገብረ ሊባኖስ አያይዘው ማህበራችን ከዚህ ውጭ የተለያዩ እገዛዎች በማድረግ ላይ ከመሆኑም በተጨማሪ በመቀሌ ከተማ ለሚኖሩ ለሞት የተጋለጡ ሕፃናትና ነፍሰ ጡሮች የመጀመሪያው እገዛ ማድረጋቸው ይናገራሉ።
እኛ የሆቴል ኮሚቴ ነን። በሆቴል ኮሚቴ እየሰራን በመቀሌ ነው የምንሰራው። ከዛ በዚህ በመሀል ላይ የሆነ ትናንሽ ነገሮች ሲመጡ እነሱን እየሰራን እንሄዳለን። አሁን ለምሳሌ በሆስፒታል ያሉ በሽተኞች አጋጣሚ የሚሆን ፍየሎች ምናምን ገዝተን አቅርበናል። ከዚህ በፊት በኮሚቴ አስተባብረን ማለት ነው። ሌላም ለምሳሌ ብጃማም አንዳንድ ብጃማ የሚሆንም እንደዛው። ቀጥሎም አጋጣሚ አሁንም በአንሶላ ይሁንም በአንዳንድ ነገር ለመግመብሊያ የሚሆኑ ነገር እየሰራን ነው። ከዛ ያው ለዚህ ያነሳሳን ዋናው ነገር ያው ገረ እግዚአብሔር የሚባል ቢሮ ህዝብ መንግስት ርክብ የሚሰራ ልጅ መጣና እንደዚህ አይነት ሀሳብ አለ፣ በጣም የተቸገሩ ህጻናትና ነፍሰ ጡር አሉ አለን። ያው ሲነግረን በጣም የሚያሳዝን ነገር ያው እኛ ሂደን ልክ አልቅሰን የተመለስ ነው። እናንተ ግን ትንሽ ስራ መስራት ትችላላችሁ እና በዚህ ምን በመሀል ይሄን ብታግዙ ምን ይመስላችሁ ብሎናል። እኛም በቅዱስ ሀሳብ ነው ብለን ተቀብለን ያው ይሄን ስራ ሰርተናል ማለት ነው። ኮሚቴው ወደ 10 አካባቢ ነው አስተባብረን ያደረግነው። ወደ 20 ምናምን ሰው ነው ለዚህ እገዛ አስተዋጽኦ ያደረገው። ያው በሆቴልም በሌላ ዘርፍም የተሰማሩ አንድ ሶስት ሰዎች አሉ። እነሱ ነን ነው እየሰራን ያለ ነው። ያው የምናግዛቸው ሰዎች ሞት 50 ሰዎች ናቸው። ህጻናትም ነፍሰ ጡርም ያው እንደዚህ አይነት ሆኖ በህክምና ተመርምሮ ያው በጣም ሚዛናቸው በጣም የወረደ በጣም ትንሽ የሆነ በሞት አደጋ ላይ ያሉ ህጻናት ለአንድ ወር ቢሆን እናድን ብለን ነው እያገዝን ያለ ነው። እነሱ ደግሞ ያው አንድ ምጥን ነው የተዘጋጀው። ምጥኑ 15 ኪሎ ለአንድ ሰው ነው። አንድ ተኩል ደግሞ ቡርሱን ለወጥ የሚሆን ነው። ሌላ ሞት 50 ብር ደግሞ ለትራንስፖርት፣ ምክንያቱ ከተለያየ ቦታ ስለሚመጡ ለትራንስፖርት እንዲሆናቸው ብለን ነው እያገዝን ያለ ነው ማለት ነው።
አቶ የማነ በትግራይ ካለው ችግር አንጻር ያደረግነው እገዛ በጣም ጥቂት በመሆኑም ለወደፊቱ እኛን የመሰሉ 23 ማህበራት ጋር በመተባበር ቀጣይነት ያለው እገዛ ለማድረግ እቅድ አለን ብለዋል።
ቢሆንልን እኛ ያሰብነው ወደ 23 ማህበር አለ እንደኛ ኮሚቴ ሆኖ የሚሰራ እሱ ልክ በዚህ ወደ ታች ወርዶ ትልቅ ኮሚቴ ተቋቁሞ በትግራይ ደረጃ ልክ አሁን ለምሳሌ ሀውዚየን ሊሆን ይችላል፣ የጭላ ሊሆን ይችላል፣ ሳምር ሊሆን ይችላል። ፎር ኤግዛምፕል እንደዚህ እገዛ ሲፈለግ ትልቅ ኮሚቴ ይኖረዋል። ትልቅ ኮሚቴ ሆኖ ደግሞ እዛ ተወላጅም ይኖራል። እያስተባበርን እንደዚህ አይነት እገዛ ለመቀጠል ነው የምናስበው ከሆነልን ማለት ነው።
አቶ የማነ ገብረ ሊባኖስ የዚህ ሀሳብ ማለትም ህጻናት እናድን የሚል ፕሮጀክት ጠንሳሽ ጋዜጠኛ ገብረ እግዚአብሔር አብርሃ መሆኑን ይናገራሉ። ጋዜጠኛ ገብረ እግዚአብሔር አብርሃ ለዚህ ሀሳብ መነሻ የሆነውን ሲናገር
የትግራይ ህዝብ ለዚች ዓለም ያስፈልጋልና መሰረቱ ከነዚህ ህጻናት ስለሆነ እነዚህ ህጻናት እንዳያልቁ መስራት እንዳለብኝ፣ አንድ ነገር ማድረግ እንዳለብኝ ከራሴ ወስኜ የሆቴልና መኝታ ቤት ማህበር ሄጄ አነጋገርኳቸው። ይህን ሀሳብ ይዤ ሳካፍላቸው ለብዙ ጊዜ የተወያዩበትና ከዚያም በኋላ እነሱ ኮሚቴ ናቸው ነው የዚያ ማህበር መሪው ስለሆኑ አባላት መሪ ናቸውና ተቀብለው ለሁሉም ሆቴሎችና መኝታ ቤቶች እየዞሩ አዋጡ። ያላቸውን አቅም ብር ከሰበሰቡ በኋላ ከምግብ ስነ መዓዛ ባለሙያዎች ከጤና ባለሙያዎች ሄደንም ምን አይነት ምግብ ማዘጋጀት እንዳለብንም ተወያይተን ከእነሱም ነግረውን ከዛ በዚያ መልክ አዘጋጀን። አዘጋጅተንም በስታንዳርድ መሰረት ነው ያዘጋጀ ነው። በስታንዳርድ መሰረትም ለአንድ ህፃን በአንድ ወር 15 ኪሎ ይፈልጋል። 15 ኪሎ ዱቄት ማለት ነው። በስነ መዓዛ መሰረት 15 ኪሎ ዱቄት አዘጋጅተን ህፃኑ ከነናቱ ነው የምትሰጠው። እንዲህ አድርገን በተቻለ አቅም ለመርዳት ጀምረናል ማለት ነው። በመቀለ 590 ህጻናት በሲቨር ማልኒትሬሽን ማለት በአምስተኛ ደረጃ ረሃብ ይገኛሉ። 1748 እናቶች ደግሞ ነፍሰ ጾር እናቶች ማለት ነው በዚያ መልኩ ለራብ የተጋለጡ ናቸው። ከነዚህ ሁሉ ለ150 ህጻናት እና ነፍሰ ጾር እናቶች ነው የሰጡ ማለት ነው። ስለዚህ በመቀለ ብቻ ይሄን ህዝብ ካለ በትግራይ ሙሉ ምን ያህል ህዝብ በዚህ ረሃብ እየተሰቃየ መሆኑ ግልጽ ነው።
ገብረአብርሃይ ሁሉም በውስጥና በውጭ የሚኖር ትግራዋይና የትግራይ ወዳጅ መረባረብ አለበት ብለዋል።
በቅርቡ ለነዚህ ህጻናት መድረስ አለባቸው። የዓለም ማህበረሰብ በሙሉ የነዚህን ህጻናት ለቅሶ፣ ዋይታ፣ እንባ ፈጣን ምላሽ መስጠት አለባት።
የዚህ እገዛ ተቋራጭ የሆነችው የቀደማ የወያኔ ክፍለ ከተማ የ14 ቀበሌ ነዋሪ የሆነችው ሰላም በላቸው ትባላለች።
ስለማንሰራ አቅም ስለሌለን ስራ የለም። ኑሯችን በቃ እንዲሁ ህዝቡ ሁሉ ህዝቡ እያየው ነው። አሁን ዲዴ ማለት ነው የስምንት ወር ልጅ ነው የወለድኩት። የስምንት ወር ልጅ ስወልድ ማለት ነው እኔ ያለ በሽታዬ ያለ ጭንቄ ብዙ ነገር አሳድር ያለውኝ፣ ግን የመቀለ ሆስፒታል ዶክተሮች ማለት ነው በተለይ ዶክተር አጽብሃ የሚባል ማለት ነው ብዙ የአእምሮ ችግርን ፈጠረብኝ። አይዞሽ እያለ በምክር እያጽናናኝ ምን እያለኝ በቃ ብዙ ተባበረኝ። ሁሉም ተባበሩብኝ፣ ግን እሱ በተለይ ማለት ነው ብዙ ተባበረብኝ። እኔ በሆዴ ነው የወለድኩት። የስምንት ወር ልጅ አያድግም። ሙቀት እናስገባዋለን፣ ግን አያድግም። እንዳትፈሪ፣ እንዳታለቅሽ፣ እንዳትፈሪ ያሉኝ። እሺ በቃ ህይወቴ ብቻ ያወጣ። መጀመሪያ ችግር ስላጋጠሚ በቢፒ ምንም እንትን አልልም ብዬ ተስፋ ቆርጬ ልጄ ይሞታል ማለት ነው ብዬ ተስፋ ቆርጬ ዝም ስል ኦፕሬሽን ሲያደርጉኝ አደራህን ዶክተር እንዳልሞት አደራህን አደራህን እያልኩ ኦፕሬሽን ሲያደርጉኝ አይዞሽ ምናምን እያለ ራሱ ከመቀለ ሆስፒታል እስከ አይደር እየተከታተሉኝ ዶክተሮች ህይወቴ አልሞትኩም፣ ምንም አልሆንኩም፣ ህይወቴ አወጡኝ። ልጄም እግዚአብሔር ይመስገን አወጡኝ። እስካሁን አለ ልጄ ከኔ ጋር። ግን የስምንት ወር ልጅ ነው፣ ሚዛን የለውም፣ ትንሽ ነው። አሁን የሚያግዘን እያለ ክፉ እያየ የመቀሌ ሀብታም ናቸው፣ እኛ በልተን እያደርን እነሱ ርቦ አያድሩም እያሉ ከበላንበት ግማሽ ለነሱ ግማሽ ሩብ ሳይሆን እንደውም ግማሽ የእኛ እኩል መብላት አለባቸው እነዚህ እናቶች ናቸው ብሎ ከሚጠጣ ይሁን ከሚበላ ይሁን ሁሉም እያገዙን ነው።
ይህን እገዛ ሲያካሂዱ ከጎናቸው የነበሩ አካላት በማመስገን ለወደፊቱ ቀጣይነት እንዲኖረው ህጻናት ለመዳን ሁሉም እንዲተባበር ጥሪያቸው በጋራ አስተላልፈዋል። የአሜሪካ ሬዲዮ ዓለም ፍስሐ ከመቀለ።
ወደ ተከታዩ ዘገባ እንለፍ። ቤዛዊት አድማሱ በሰራችባቸው ተቋማት ውስጥ ለአጫጭር ጊዜዎች ትርጉም፣ መረጃ መሰብሰብና ማጠናከር፣ ጥናትና ትንታኔ የሚሰሩ ብቁ ባለሙያዎችን የማግኘትን ችግር አስተውላለች። ለረጅም ጊዜ መንግስታዊ ባልሆኑ ድርጅቶች ውስጥ መስራቷንም ትናገራለች። ያንን ያስተዋለችውን ችግር ያስወግዳል ወይም ያቃልላል በሚል እምነት ፍሪላንስ ስራ ስትል በጀመረችው ፕሮጀክት በተለያዩ መስኮች ብቃት ያላቸው ሰዎች የአጭር ጊዜ ፕሮጀክቶችን እየወሰዱ እንዲሰሩ አመቻችታለች። ኤደን ገረመው ቤዛዊት አድማሱን አነጋግራ ያሰናዳችው ቀጥሎ ይቀርባል።
ቤዛዊት አድማሱ በባህሬ ችግር ሲፈጠር መፍትሄ ላይ የማተኩር ሰው ነኝ ስትል ራሷን ትገልጻለች። ቤዛዊት ቀድሞ ተቀጥራ በሰራችባቸው መንግስታዊ ያልሆኑ ድርጅቶች ውስጥ የተለያዩ ለአጭር ጊዜ የሚሰሩ የትርጉም፣ የመረጃ ስብሰባና ትንተና ስራዎችን የሚሰሩ ባለሙያዎችን የማግኘቱን ችግር ማስተዋሏ ፍሪላንስ ስራ የተሰኘ ድረገጽ ለመመስረት እንደመራት ተገልጻለች።
እኔ እንግዲህ ተወልጄ ያደግኩት አዲስ አበባ ነው። መሪያ የተማርኩት እንግሊሽ ላንጉጅ ኤንድ ሊትሬቸር ነው። ከዛ በኋላ ሶሲዮሎጂም እንደዚሁ በአንደርግራጁዌት ተምሬያለሁ። ከዛ ማስተርሴን ሶሻል ወርክ ላይ ነው የሰራሁት እና ስራ ለረጅም ጊዜ የሰራሁት ሎካል እና ኢንተርናሽናል ኤንጂኦ ውስጥ፣ በተለይ ደግሞ በመጨረሻ ስለ 5 ዓመት ያህል የሰራሁት አንድ ኢንተርናሽናል ኤንጂኦ ውስጥ የኤችአይቪ ፕሪቨንሽን ፕሮጀክት ላይ ነው። እዛ ላይ ኤስፒሲሲ አድቫይዘር ሆኜ ነበር የምሰራው። ይህ ምንድን ነው? ሰዎች ኤችአይቪን ለመከላከል እንዴት ባህሪያቸውን መቀየር አለባቸው የሚል ስራ ነው ስንሰራ የነበረው እና ይህንን ለማድረግ የተለያዩ ማቴሪያሎችን ፕሮዲውስ እናደርጋለን። ወያዩበትን ፍላየር፣ ብሮሹርስ፣ የተለያዩ ፕሮሞሽን ስራዎችን እና በነበረኝ ኤክስፒሪየንስ ከተለያዩ ፍሪላንሰሮች ጋር እሰራ ነበረ። አንድ ማኑዋል በአማርኛ ካዘጋጀን በኋላ ለዶነር ወደ እንግሊዝኛ እንቀይራለን። ከዛ ደግሞ ስራችንን ለመስራት የተለያየ ሎካል ላንጉጅ ትራንስሌት እናደርጋለን ነው እና
ይሄ ስራ ታዲያ ተወዳዳሪ የሆኑ ባለሙያዎችን በማጣት በደረሰኝ እጥረት ሁሌም ቢሆን መስተጓጎል ያጋጥመው ነበር ትላለች።
በዚህ ጊዜ ያየሁት ነገር ምንድን ነው? ማለት እንደዚህ አይነት ስራ የሚሰሩ ሰዎች አሉ። ግን በተለይ ለኤችአር ዲፓርትመንታችን በጣም ሀስል ነበረ። አንድ ትሬነር ለማግኘት ከአንድ ወር በላይ ይፈጃል። እና ደግሞ እንዲሁ ደግሞ ኢንፎርማሊ ስናይ ደግሞ አሉ ሰዎቹ አሉ፣ ግን እዛ እኛ ሲስተም ላይ መምጣት አልቻሉም ወይም አላገኘናቸውም። ስለዚህ ሁለቱም ሰዎች እኔ ጋር ኢንፎርማሊ ይመጣሉ። ቤዛ እንደዚህ ሚሰራ ሰው ታውቂያለሽ ወይ? ወይም ደግሞ ቤዛ እንደዚህ አይነት ማለት አሁን ስራ የለም የሚያሰራ ሰው ካገኘሽ እፈልጋለሁ ፕሊስ ሬኮመንድ አድርጊኝ የሚሉ ሰዎች ነበሩ ኢንፎርማሊ። እና ይሄ ነገር ግን ለምን እኛ ጋር እንደዚህ መሆን አይችልም እያልኩኝ ለራሴ የጻፍኩት እንደዚህ ቢሆን እንትኑ ደግሞ እንደዚህ ቢሆን በዚህ ሞዴል ቢሰራ እያልኩኝ ለራሴ ነበረ የያዝኩት። እና እንደ አጋጣሚ የኤክሳቨን አድቨርቲዝመንት ሳይ እንደ ቢዝነስ አይዲያ አፕላይ ያደረግኩት ከዛ ከሌክ ተደረገ። ከዛ ያው ፕሮሰሱን አልፈን እንደ ቢዝነስ እስታብሊሽ አደረግን።
ፍሪላንስ ስራ ለወጣት ተመራቂዎች፣ ተጨማሪ ገቢ ማግኘት ለሚፈልጉ ሰዎች፣ አሊያም በጡረታ ላይ ላሉ ባለሙያዎች ሰፊ የሆነ የስራ እድል እንደሚፈጥር የምትናገረው ቤዛ ስራውን መስራቱ ላይ የተለያዩ ተግዳሮቶች እንዳሉባትም ታስረዳለች።
ዳሮቱ ምንድን ነው? ቢዝነሱ አዲስ ነው። ድርጅቶች ጋር አፕሮች አድርገሽ በእኛ በኩል ፋሲሊቴት እናደርግላቸዋለን ስንል ወይ በትራዲሽናል መንገድ ነው በሪኮመንዴሽን በሰው መሄድ የሚፈልጉት ወይም ደግሞ ያው ፐርማነንት ሰራተኛ በሚቀጥሩበት መንገድ መሄድ ይፈልጋሉ። እና እስካሁን ኮንትራክት ሰጥተውን ስራ ዴሊቨር ያደረግንላቸው ሰዎች እሱን እንደ ቴስቲሞኒ እየተጠቀምን ድርጅቶችን ገና ራሳችንን ፕሮሞት እያደረግን ነው።
የፍሪላንስ ድረገጽ ስራ አዲስ መሆኑን ድርጅቱን በማስመዝገብና በግብር ሂደት ላይም አስቸጋሪ ሁኔታዎች አጋጥሟት እንደነበረ ትገልጻለች።
ሌላው ምንድን ነው? ታክስ ህጉ እንዴት ኢንተርቴን ያደርገዋል? ስታርታፕ ራሱ ህጉ ከሌላ ንግድ እንዴት ነው ትሪት የሚያደርገው የሚለውን ገና ፊገር አውት እያደረግን ነው ማለት ነው። ሴክተሩ ራሱ ኢትዮጵያ ውስጥ አዲስ ስለሆነ ሁሉ ነገር አዲስ ነው። እንደ ንግድ ራሱ ለማስመዝገብ ያው ከሌላው አሰሪና ሰራተኛ ማገናኘት የሚል አንድ ካታጎሪ ስር ነው እንጂ ይሄ በኦንላይን ፕላትፎርም እንደዚህ ፋሲሊቴት ማድረግ ስራዎችን የሚለው ስፔሲፊክ የሆነ አይደንቲፋይ የተደረገ ነገር የለውም መንግስት ጋር።
ተግዳሮቶቹ ታዲያ አገልግሎቱን ከሚሹ ድርጅቶች ወይም ደግሞ በንግድ ፍቃዱ ላይ ብቻ የሆኑ ሳይሆን የትርፍ ጊዜ ስራን ከሚሹ ተቀጣሪዎችም ጨምር ሊከሰቱ የሚችሉ መሆኑን ቤዛዊት ትገልጻለች።
ሌላ በፍሪላንሰሮች በኩል ደግሞ በጣም ኢንተረስትድ ይሆናሉ እና ተመርጠው አዎ ፈልጋለሁ ይላሉ፣ ግን ዲክላይን ያደርጋሉ። እና ይሄ የሆነ ኦፊስ ጋር ሄደው አግሪመንት ፈርመው ወይም ኦብሊጌሽን ገብተው እዛ ፊዚካሊ እየሄዱ ካልሰሩ በስተቀር በፍሌክሲብል ኮንዲሽን ቤታቸው ሆነው በሰዓቱ ዴሊቨር ማድረግ ላይ በጣም እሱ ቻሌንጅ አለ። አይደለም በሰዓቱ ዴሊቨር ማድረግ፣ ስራውን ከወሰዱ በኋላ ራሱ አንድ ሁለት ቀን ቆይተው ሶሪ ይላሉ። ግን ያው እንደ ፋሲሊቴተር የኛ ኦብሊጌሽን ስለሆነ ኢሚዲየትሊ ሰው ሌላ ሰው እኛ ሪፕሌስ እናደርጋለን አግሪመንታችን።
ጀማሪ የሆነው ፍሪላንስ የራሱን ቢሮ ከፍቶ አጫጭር ስራዎችን ለሚሰሩ ሰዎች ስራ መስራት የሚችሉበት ቢሮ እንዲሁም ደግሞ ነጻ የኢንተርኔት አገልግሎትንም ጭምር በማቅረብ ስራውን እንደሚያሳልጥም ቤዛዊት ታስረዳለች። በሌላ በኩል ደግሞ እንደ እናት በቀላሉ በቤት ውስጥ ወላጆች ልጆቻቸውን ሊያስተምሩባቸው የሚችሏቸውን አጋዥ መሳሪያዎች የሚያመርት ብልጭታ የተሰኘ ተቋምም ጎን ለጎን ለማስኬድ እየጣርኩ ነው ትላለች።
ከፍሪላንስ ስራ በፊት ሌላ አንድ ብልጭታ የሚባል የልጆች የትምህርት መርጃ መሳሪያ ዲዛይን የምናደርግበት እና ፕሮዲውስ የምናደርግበት እንደዚሁ ሌላ ስታርታፕ አለኝ እና እሱም እንደዚሁ ካየሁት ነው። ኢትዮጵያ ውስጥ ለልጆች የትምህርት መርጃ መሳሪያ ማግኘት በጣም ከባድ ነው እና እነዚህ ትንንሽ የሆኑ በጣም ፍሬንድሊ የሆኑ በተለይ ቤት ውስጥ ወላጆች፣ አያቶች፣ ሞግዚቶች ህጻናት ትምህርት ቤት ከመግባታቸው በፊት ፊደል የሚያስቆጥሩበት ፍሬንድሊ የሆነ ነገር የለም። የተለም ከነዚህ አጋጣሚ ሁለት ልጆች አሉኝ። አሁን 12 እና 10 አመታቸው ነው። ልጆች ባቴሪያል ስፈልግ የነበረውን ቻሌንጅ በስራ አጋጣሚ ደግሞ ከኢትዮጵያ የመውጣት እድል ነበረኝ እና እዛ ደግሞ ሲሄድ በየመጽሐፍ መደብሩ፣ በየሱቁ፣ በየሞሉ የልጆች የትምህርት መርጃ መሳሪያዎች በጣም አሉ እና እንደዚሁ አንድ ሰፖርት አድቨርታይዝ ተደርጎ ሳይ እዛ ላይ ይህንን አይዲያዬን ፒች አድርጌ እንደዚ ሰፖርት ተሰጠች። እሱንም የሰራሁኝ
ቤዛዊት አድማሱ በቀጣይ እነዚህን ሁለት የስራ ፈጠራዎች በማሳደግ ሰፊ የሆነ የስራ እድል የመፍጠር ህልምም አላት። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮዲውሰሯ ብራን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦቼ ስም የምሰናበታችሁ ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከሌሎችም በሽታዎች ከአደጋዎች ጠብቁ። እንኳን ለብርሃነ ልደቱ አደረሳችሁ። በድጋሚ ሰላም ጤና ይስጥልኝ። በደህና አደሩ።